ఏటీపీ అండ్ ఎంసీ రేడియో అగల్ కొలుతున్నావు. የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያን ሉዓላዊነት የህዝቧን አንድነት በማንጸባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል ከማንኛውም የፖለቲካ ድርጅት መሆን ሃይማኖታዊ ድርጅቶች ጋር ሳይወግን እንዲሁም በአትላንታና አካባቢው ለሚኖሩ ኢትዮጵያን በሃይማኖትም ሆነ በድርጅታዊ አመለካከታቸው ልዩነትን ሳይፈጥር ስራቸውን በማንጸባረቅ ብቻ የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። ለኛ አድማጮቻችን እንደምን ሰርታችኋል? ዛሬ ቀኑ ሰኔ 6 ቀን 2007 ዓ.ም ከዚሁ ከአትላንታ ዋና መደበኛ ስቱዲዮ ነው እናስተላልፈው። ባለፉት 3 ሳምንት ኢትዮጵያ ነበር ቆይታችን። ኢትዮጵያ 2007ን ምርጫ ወይንም ደግሞ አምስተኛውን ሀገራዊ ምርጫ በተመለከተ ልንዘግብ ሄድን ነበር እና እዛ የነበረውን ቆይታ እንግዲህ ተካትላችኋል። አዲስ ነገር ብዙም የለም ግን ኩልጊዜ ኢትዮጵያ ስኬድም ችግር ነው። በተለይ ከኢትዮጵያ ወደዚህ ሲመጣ ደግሞ በጣም አበሳ ነው ማለት እንዴት ነው ያስጠላል። ለምን መጣሁኝ የሚያሰኝበት ነው የመንገዱ ርቀት ብቻ ሳይሆን በአጠቃላይ ለአንድ ሳምንትም ለሁለት ሳምንትም ለሁለት ወርም ተቀምጬ በመለስበት ጊዜ እዚህ ተመልሼ መጥቼ ሰውነቴ እስከሚረጋጋ የሚሆን ወይንም ደግሞ ከሱ ከህብረተሰቡ ጋር በብዛት በመነጋገር ከማገኛቸው መረጃዎች ባሻገር በቃ ሰውነት ይደክምና ያስተላምን ነው ሀገሬ ለምንዛው በተቀቀረው ነገር ያል ግን የኑሮ ነገር የሥራ ነገር አለና ተመልሼ መጥቻለሁ። ለማንኛቸው እንግዲህ ትብራቹ ሆኖ ከኛ ጋራ ያለፉትን 3 ዓመት ከኢትዮጵያ የምናስተላልፈው ፕሮግራም በመከታተላችሁ በጣም እያመሰግን ወደ ዛሬው ፕሮግራምና ወደ ቀጣዩ እንግዲህ አዲስን ጉዞ የምንጀምርበት የመጀመሪያው ሳምንት ከአትላንታ ሊሆን ነው። ለማንኛቸውም በቅድሚያ የውጭ ጉዳይ ሚኒስትርን የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤትና እንዲሁም ደግሞ ምርጫ ቦርድን በቅድሚያ ላመሰግን ፈልጋለሁ። ምክንያቱም ላደረጉልን ትብብርና እዛም በነበረም ቆይታ ለስጡን መረጃ ከዛም በፊትም ለሆኑት አንዳንድ ማስታወቂያዎችም ላገዙን እነዚህ ሶስት የመንግስት አካላት ልናመሰግን እንችላለን እንወዳለን በአድማጮች ስም። ስለዚህ የስራችን እንዲፋጠንም ዲሳከለም ይረዱን እነዚህ ስለሆኑ እና በተለይ ደግሞ የኢትዮጵያ ኤምባሲ በዋሽንግተን የኢትዮጵያ ኤምባሲ እና ባለሙስተና መሳተር አቶ ግርማ ብሩንም በዚህ አጋጣሚ ሁሉም በላይ ለማሰግን ወዳልሁኝና እንግዲህ የኛ አሰራጃ ማምራችን ነው። ምርጫ 97ን ተከትሎ ለሶስተኛ ጊዜ ምርጫ 2007ን ተከታትያለሁኝ። ሶስቱን ጊዜ ሳያቸው አንዳንድ ያላሰብኳቸው ነገሮች ተከስተው እንደመደንገጥም እንደማዘንም ሳይሆን እንደመደንገጥምና እንደመገረምም አድርጎኛል። ይሄው ለመጀመሪያ ጊዜ በሶስቱ ምርጫዎች ላይ ከታዘብኳቸው ሶስቱ ምርጫዎች ለመጀመሪያ ጊዜ ሊሆን ይችላል ብለን ወይንም ደግሞ አስበነው ከነበረው ውጤት ለየት ባለ መልኩ መጥቷል። ስለዚህ ስህተት ነበር። ምናልባት እናንተን ትላንትናም አንድ ወዳጄ እንደዚህ ብለ ነበር ብሎ ሲጠይቀኝ ነበርና ስህተት ነበር ብል ለማለት ምንም ወደ ኋላ አልልም። ምክንያቱም እኔ የፓርቲዎቹን ሁኔታና የህዝቡን በተለያየ መልኩ የምሰማውን ነገር እና እነዛን በማገናዘብ የተለያዩ ጽሑፎችንም በማየት ነበር። ሆኖም ግን ሁልጊዜ የድምጽ አሰጣጥ በዝግ ውስጥ ሆኖ አንድ ሰው ብቻውን ምርጫ ጣቢያ ወይ እንደውም ድምጽ መስጫ ቦት ውስጥ ገብቶ የሚወስን ልቡን ማንንም ያቀለም። ስለዚህ በዛ መሰረት ልባቸውን አላወቁኝ ስራቸውን እንጂ ልባቸውን አላወቁኝ ነበርና
ኢህአዴግ አዲስ አበባ ቢያንስ አምስት፣ ኦሮሚያ እና ደቡብ ክልል ግን በብዛት እስከ 50 ድረስ ሊሸነፍ ይችላል። አንጋፋዎቹ ዶክተር መራራ ጉዲና እንዲሁም ደግሞ ፕሮፌሰር በየነ ጴጥሮስ እና ሌሎቹ እንደነሱ በእድሜ ባለጸጋ የሆኑት ወደ ምክር ቤት ይገባሉ የሚል ግምት ነበረኝ። ግን እኔ የምመለከው ያሰብኩት መንገድና ህዝቡ ደግሞ የወሰነው በጣም የተለያየ ነው። ስለዚህ የህዝብ ድምፅ መከበር አለበት። በዛው መሰረት ስህተቴን ተቀብዬ ወደፊት በብዛት ለጥናት ወይም ደግሞ ለማጥናት ለማንበብ እንዲሁም ደግሞ የህዝብ አመለካከት በየትኛው ቦታ እንደሆነ ለማየት ሙከራ ይደረጋል። ባለፉት ሁለት ምርጫዎች ግን የተናገርናቸው ምርጫ 97 ላይ በሙሉ 99 በመቶ ከምርጫ በፊት ሊሆን ሊገኝ ይችላል ያልናቸው ተሳክቷል። ያለፈውም እንደዚሁ ወደ 90 በመቶ የሚሆነው ትክክለኛ አመለካከታችን ያቀርብንበት ነበር። ግን ዘንድሮ ግን ቢያንስ በተወሰነ ደረጃ መንግስት እንደማይሆን ተቃዋሚዎች እንደማይሆኑ እሱና ተረጋግጧል። ፓርቲዎች ምክንያቱ በቂ እጩ ስላልነበራቸው ሌላ ነገር አይደለም፣ ሰሩ አልሰሩ ሳይሆን በሙሉ ለሙሉ እንኳን ቢያሸንፉ መንግስት የመሆን እድላቸው ሊሳካ እንደማይችል የሚለው ድምዳሜ ነብያ ትክክል ሆኗል ነውም ደግሞ። ከዛ ባሻገር ግን አምስትና ወደ ደቡብና ወደ ኦሮሚያ ክልል ያላሉ ያልነው አልተሳካም። ስለዚህ አንድ ቦታ ላይ ተሰት ነበረ ማለት ነው። በአጠቃላይ ግን ሲታይ ምርጫው ሰላማዊ ሆኖ የተጠናቀቀበት ነው። ሁላችሁም ታውቃላችሁ፣ ማወቅ ብቻ ሳይሆን ካለው ተጨባጭ ሁኔታ መረዳት ትችላላችሁ። ምርጫ 2007 እንዴት ነበረ? አጠር አድርጎ ያለፉት 4-5 ሳምንቶችን ወይም ደግሞ ያለፉት 3 ወሮች ለማጠቃለል ያህል የምርጫ ቦርድ የሰራው ስራ ትልቁን ሚና የተጫወተበት ነው። ምክንያቱም ፓርቲዎችን በተቻለ መጠን በእኩልነት በማየትና ቀናቶችን መቼ ምርጫ ይካሄዳል፣ መቼ ምዝገባ ይካሄዳል፣ መቼ የምርጫ ውጤት ይወጣል የሚለው ፕሮግራም በማውጣት ከፓርቲዎች ጋር በመነጋገር ያደረጋቸው ውሳኔዎች ትልቁን መንገድ የከፈተበት ነበረ። ከዛውም እንግዲህ የምርጫ መራጮች ምዝገባ አለ። ከመራጮች ምዝገባ ቀጥሎ የተካሄደው የህዝብ ታዛቢዎች ምርጫ ነበረ። እሱ ተጠናቆ እንደቀጠለ የተደረገው ተመራጮች እጩዎቻቸውን የማስመዝገብ ሂደት ነበረ። እሱም ተጠናቆ ወደ መጨረሻው ክፍል ላይ ምርጫ ከመደረሱ በፊት የነበረው ተመራጮች እና ፓርቲዎች በነፃ ሆነው ለህዝብ ቀርበው ሀሳባቸውን የሚያስተዋውቁበት እና ህዝብ የሚቀሰቅሱበት ነበረ። አንድ ወር ተኩል ያህል የፈጀ ነው። ያ በራሳቸው በትራንስፖርት በተለያዩ መኪናዎች በመዘዋወር ከቦታ ቦታ በመዘዋወር ህዝቡን የመቀስቀስ አንደኛው። ሌላው ደግሞ በመንግስት ሚዲያ በነፃ መጠቀም። ምክንያቱም አቅም ያለው እንደ አሜሪካን ሀገር ገንዘብ ያለው ይመረጣል ወይም ደግሞ ይመረጥ ሳይሆን በሀገራችን አቅም የደካማ የሆኑ ፓርቲዎች ስላሉ ባለው አቅም መንግስት ባለው አቅም ሀገሪቱ ባላት አቅም ከምርጫ እንዳይወገዱ እነሱን የሚያበረታታ የገንዘብ ድጋፍ አድርጎ ተደርጎ የተንቀሳቀሰበት ነው። ያ አንደኛው ከገንዘብ ድጎማ በተጨማሪ የመንግስት የሆኑ ሚዲያዎችን መጠቀም ነው። እሱ ብቻ አይደለም፣ ከዛ ባሻገር የግል ሚዲያ የሆኑ ደግሞ ሳይወዱ በግዴታ በነፃ ለፓርቲዎች ሰዓት ሰጥቶ ፓርቲዎች የራሳቸውን ሀሳባቸውና ለምርጫ መቀስቀሻ የተጠቀሙባቸውን ቃላቶችን በምስልም ሆነ በጽሁፍ በማንበብ ሆነ በማስነበብ የሚያቀርቡበት ስለነበረ ይሄ የመንግስት ሚዲያ ብቻ ሳይሆን ይህን እንዲያደርግ የተገደደው ከዛም ባሻገር የግል ጋዜጦች፣ የግል የሬዲዮ ፕሮግራም አዘጋጆችም ነበሩበት። ለምሳሌ ዛሚ፣ ሸገር፣ ኤምኤፍ 97 እና ፋና ሬዲዮ እነዚህ ሁሉ በነፃ አገልግሎት ለተመራጮች፣ ለእጩዎች፣ ለፓርቲዎች በነፃ አገልግሎት እንዲሰጡ የተገደዱበት ነው። ያ ማለት እንግዲህ የሚዲያ ወይም ደግሞ የመገናኛ ብዙሃን በግል ያሉትም ሳይቀሩ የራሳቸውን አስተዋጽኦ አድርገዋል። ስለዚህ ይሄ ከመርጫ በፊት የተካሄዱት ነው ሲሆኑ ከመርጫው ዋዜማ ከቅዳሜ ጀምሮ ቅዳሜና እሁድን ደግሞ ምርጫው ወር ደግሞ ያዘጋጀውን ምናልባት ፓርቲዎች ችግር ቢገጥማቸው አንዳንድ መሰናክል ቢገጥማቸው ፖሊስ ቀበሌ በቀበሌና በወረዳ አካባቢ የአቃቢ ህግ ጊዜያዊ ዳኛ እና ጊዜያዊ ፍርድ ቤት አቋቁሞ ማንኛውም ፓርቲ ችግር ቢገጥመው በነዛ ፍርድ ቤቶች አማካኝነት ክስና አቤቱታ ሊያቀርብ እንደሚችል ያ ተሸጋግሮ ደግሞ በ48 ሰዓት ውስጥ የምርጫ ቦርድ መልስ ሊሰጥበት እንደሚገባ የሚያስገድዱ ሁኔታዎችን ማዘጋጀት ነበርና እነዚህ ሁሉ በተካሄዱበት ነው በተዘጋጁበት ነው እንግዲህ ወደ ምርጫ የተገረው የምርጫው ለት እንደምታውቁት ግንቦት 16 ማለት ነው የነበረው ሁኔታ ከጧቱ ወይንም ደግሞ ከሌቱ በኢትዮጵያ ሰዓት ቁጥር በሌሊቱ 11 ሰዓት ተኩል የሚባለው ወይንም ደግሞ በእኛ 5:30 AM ጀምሮ የምርጫ ጣቢያዎች በመገኘት ከምርጫ ጣቢያዎች እያንዳንዳቸውን ይዞርን ተከታትለናል። የምርጫ ሂደቱ እንዴት ተጀመረ የሚለውን አይተናል። የምርጫ ቦርድ የሚልካቸው ሰነዶች፣ የምርጫ መመዝገቢያ ወረቀቶች፣ ቅጾች የሚሞሉ ቅጾች እና የምርጫ ኮረጆ እነዚህ ከነቁልፋቸው ከምርጫ ቦርድ ለእያንዳንዱ የምርጫ ጣቢያ ተካሄደ የተሰጠ ነበርና ያን መሰረት አድርገው የመጀመሪያ ስራቸው እነዚህ ነገሮች መኖራ ለመኖራቸው ማጣራት ነው። በዛ ተጣርተው ይፈራረማሉ። ምርጫ ኮረጆ ራሱ ሶስት ቁልፎች አሉት፣ አረንጓዴ፣ ቢጫ፣ ቀይ። እነሱ ደግሞ ቀዩ ከታች የሚሆንና ማሰሪያ ሲሆን ቢጫና አረንጓዴው ደግሞ ቢጫው ከምርጫው ልክ እንዳለቀ ይቆለፍና ከተቆለፈ በኋላ ሂደቶችን የሚታይበት እና ከዛ በኋላ እንደገና የምርጫ ሳጥኑ ተከፍቶ ምርጫ ኮረጆ ተከፍቶ ተቆጥሮ እንደገና ከድምጽ ቆጠራው በኋላ የሚተሸጉባቸው ቁልፎች ናቸው። እነዚህ በሚደረጉበት ጊዜ የምርጫ ቦርድ ይሄን በሚሰላበት ጊዜ የፓርቲ ተወካዮች የኢህአደግም ሆነ የተቃዋሚ ፓርቲ ተወካዮች የህዝብ ታዛቢዎች እና የሲቪል ማህበራት ታዛቢዎች እነዚህ በተገኙበት ነው የተካሄደው። አከፋፈቱም ሆነ ጨራርሱም የተካሄደው በዚህ ሁኔታ ስለነበረ መካሄዱ ብቻ ሳይሆን መፈራረምም ነበረባቸው። የነበሩ የፓርቲ ታዛቢዎች ከሌሎች ጋር ሆነው በዛ በቃለ ጉባኤ በማስፈራሪያው ላይ ተፈራርመው የሚለያዩበት ነው። በዚህ ሂደት ነው ነገሩ እንግዲህ ጧት የተጀመረውና በእያንዳንዱ በሄድንበት ቦታ ላይ የታዘብናቸው ዋናው መሰረት ከቅድሚያ መጀመሪያ ለምርጫ የወጡት ሴቶችና እናቶች መሆናቸውን በፕሮግራማችንም ዘግበንላቸዋል። እንግዲህ 250 ሺህ ታዛቢ ያለበት በአጠቃላይ 336 ሚሊዮን 36.8 ሚሊዮን ህዝብ ነው የተመዘገበው። 98.99 በመቶ የሚሆኑ የመምረጥ እድሉ ካለው ህዝብ ነው የተመዘገበው። ወደ 38 ሚሊዮን የሚሆን ነው የመምረጥ ለመምረጥ የተቃረበ ለመምረጥ የሚችል ህዝብ። ከዛው 36.8 ሚሊዮን ህዝብ ነው የተመረጠው። ከዛ ውስጥ 250 ሺህ የሚሆን የህዝብ ታዛቢዎች አሉ። 41 ሺህ የሚሆኑ የሲቪል ማህበረሰቡ ታዛቢዎች ነበሩበት። ኤዩ ወይንም አፍሪካን ህብረት ደግሞ በራሱ በታዛቢነት 50 ጊዜያዊና 9 ለረጅም ጊዜ የሚቆዩ ከምርጫው አንድ ወር በፊት የመጡና አሁን ደግሞ ከምርጫው እስከሚቀጥለው ሰኞ ድረስ የሚቆዩ 9 ታዛቢዎችን አድርጓል። በዛ ሁኔታ ላይ 36.8 የሆነ ህዝብ 48000 በሆነ የምርጫ ጣቢያ ላይ የተካሄደውና እነዚህ ሂደቶችን ነው እንግዲህ ታዘብ ነው። ይሄ በአዲስ አበባ በኔ በየት የቆየሁት በአዲስ አበባ ስለነበር ስለ አዲስ አበባ ብቻ አላወራችሁም። ምክንያቱም የሌሎቹ ከንባቦች ነው የማገኙና ማንተም ማድረግ መገልጽላችሁ። ስለዚህ ይሄ ነገር በተካሄደበት ነው ይሄ ሁሉ ሁኔታና የዛልት የምርጫው ሁኔታ የተካሄደው። ስለዚህ አዲስ አበባ ውስጥ 1.5 ሚሊዮን ህዝብ ነው የተመዘገበው። ከዛ ውስጥ 1.4 የሚሆኑ ህዝብ ምርጫ ተሳትፏል። ምርጫ የተሳተፈው 1.4 የሚሆን 99 በመቶ ለማለት ይቻላል በዛ መሰረት በዛ ያለ ቁጥር ነው የተሳተፈው። እና በዚያ ሂደት ላይ ነው ቀኑ ሙሉ የተዋለውና ያ በሚሆንበት ጊዜዎች አንድም ቦታ ላይ ስንክላ ላይ ይሆንም ያዩዋቸው እነተኛ ነገሮች ቢኖሩ ምንድነው ተቃዋሚ ድርጅቶች ከመድረክና ከያደግ በስተቀር በቂ ታዛቢ አልነበራቸው አንዳንዶቹ ተዛዋሪን ያላቸው አንዳንዶቹ እንደውም አልነበራቸው ይህ በሌለበትና ይህ በሆነበት ቦታ ላይ ነው ምርጫው ተካሄደው ለማንኛቸውም ግን ሰላማዊ ሆኖ ያለምንም ኮሽታ ነው በአዲስ አበባና በተዛወርኩባቸው ቦታዎች ላይ ያገኘኋቸው እይታዎች ስለዚህ የኢትዮጵያ ህዝብ የራሱን ድምጽ ሰጥቷል ድምጹን ሲሰጥ የከሌን ነው የምፈልገው ብሏል ለምርጫ ውሳኔያቸው ዋንዳው መስረት ያደረጉት ሰላም ያገሪቱ ሰላም ያገሪቱ መረጋጋት ነው ጧቶት ቸማታ በሰላም ገባልሆኝ የሚነካኝ የለም የሚለው ትልቅ አስተዋጽኦ አድርጓል ለያደግ ሌላው የተጀመሩ ግንባታዎች መቀጠል አለባቸው ነው እነዚህንም ለያደግ ጠቅሞታል ይሄ ሁሉ በሚሆንበት ጊዜ ግን ሙሉ ለሙሉ ያደግ የምትሰራው ስራ ሁሉ ትክክለኛና ቅዱስ ነው ብሎ አልተመረጠም ያደግ በተወሰነ ደረጃ ላይ የምንፈልጋቸውን ለጊዜው ይሄን አግኝተናል ይሄን ነገሮች ደግሞ ታሻሽላለህ የሚል ግምት አለና በሂደት ታሻሽላለህ ለሚቀጥለው አምስት ደግሞ እንገናኝ አምስት አመት እንገናኝ ነው ያለው ስለዚህ ይሄ ራሱን የቻለ አንድ ጥያቄ ለያደግ መሸከም ያለበት ነው በአጠቃላይ ከቅርበት በጊዜው የምርጫ ውጤቶች በተመለከተ ስንመለከተው ወደ 25 በመቶ የሚሆን የተቃዋሚ ድርጅቶች አግኝቷል 775 የሚሆን ደግሞ ለያደግ ሄዷል እስካሁን ካለው ሂደት በዚሁ እኔ እስከመጣሁን ጊዜ ድረስ ከአርብለታ ጊዜ ድረስ ማለት ነው ባለኝ መረጃ መሰረት አዲስ የተከሰተ ነገር የለም ብዙዎቹ አሁን ከመጣሁን በኋላ ትላንትና ዛሬ ጧትም ያወራኋቸው እዚህ ያካባችን ወዳጆቼ እንደሚሉት 100 ምናምን የሚሆን መቀመጫ አለ ለምን አልተነገረም ይላሉ ያ በተለያየ መልኩ በምርጫ ቦርድ የጊዜ ሰሌዳ የጊዜ ውጤት ሰሌዳ ላይ በእያንዳንዱ የመጣው ተጨምሯል እየተጨመረ ነው ያለው ግን ከምርጫ ቦርድ አኳያ ይሄ ነው ብሎ መናገር አይቻለም ምክንያቱም ቅድሚያ ውጤቱን ተናግሯል የመጨረሻው ውጤት ብቻ ነው እንጂ በመሃል ላይ ወጥቶ የሚናገርበት ምንም ህጋዊ መሰረትም ስለሌለው ያን መናገር አይችልም ግን የተለጠፈውን ማንንም ሰው ሄዶ አይቶ በዛ መሰረት ኢህአዴግ ወይንም ደግሞ ተቃዋሚ ይሄን አግኝቷል ያን አላገኘም ለማለት ይቻላል ያን መሰረት አድርጎ በታየው የጊዜው የምርጫ ሰሌዳ ላይ ከተቃዋሚ ድርጅቶች ምናልባት አንድ 8 ቦታ ተብሎ ነበር 8 መቀመጫዎች በደቡብ አካባቢ ወይንም በኦሮሚያ አካባቢ የተባለ ነበር እሱም ሊሆን የሚችላል መሰለኝም ስለዚህ ኢህአዴግ በአራት ክልሎች ውስጥ በተወዳደረባቸው በሁሉም ያሸንፋል ማለትም በትግራይ 38 በአማራ 138 በኦሮሚያ 178 እንዲሁም ደግሞ በደቡብ 123 መቀመጫዎችን ኢህአዴግ ሊይዝ ይችላል የሚል ግምት አለ ደግሞ ይይዛልም ካለ ሁኔታ ምንም የሚለወጥ ነገር ያለ አይመስልም ከዛ ባሻገር ግን አዲስ አበባን በሙሉ ተቀልሏል እነዚህን ለማየት ይችላል በሐረሬና በድሬዳዋ በሐረሬ አንድ መቀመጫ አግኝቷል በድሬዳዋ ደግሞ አንድ ላይ እንደሁ አንድ ነው አላገኘም አልተወዳደረም ስለዚህ አላገኘም እና ያገኘበት ሁኔታ ነው ያለውና እነዚህ ነው አንድ መቀመጫ ይቀርታ በድሬዳዋም አንድ መቀመጫ አግኝቷል ስለዚህ እነዚህ ከነዚህ ባሻገር የሳሌ አፋር ኢትዮጵያ ሶማሌ ቤኒሻንጉል ጋምቤላ እነዚህ አካባቢዎች ኢህአዴግ አልተወዳደረም ኢህአዴግን አምሳኛ የሆኑ ፓርቲዎች ተወዳድረዋል ኢህአዴግን አምሳኛ ማለት ፕሮግራማቸው ከኢህአዴግ ጋራ በጣም የተቀራረበና ምናልባት ወደፊት አንድ ቢሆኑ ለሀገሪቱ የፖለቲካ ፓርቲዎች ቁጥር ሊቀንስ ይችላል በሚል ደረጃ ከኢህአዴግ ጋር ሊቀርቡ የሚችሉ ድርጅቶች አሉ በነዛ ከነዛ ናቸው አሸንም ወንበር የሚያገኙት ስለዚህ ኢህአዴግ ከዚህ በፊት ሁላችንም የተሳሳትነው ነገር አለ የተሳሳትነበት ዋናው ምክንያት ምንድነው የተሳሳትነው አንዱ ትልቁ ነገር ምንድነበረ የኢህአዴግና አጋር ድርጅቶች የሚል ነገር አለ ኢህአዴግና አጋር ድርጅቶች የሚባል ነገር የለም ተሳሳት ነበር ይሄ በእኛም በኩል ስለት ነበር በሚዲያ በኩል በምርጫ ቦርድ በኩል ገልጾ ወጥቶ የተናገረበት ጊዜ የለም ይሄ አይደለም ህጋዊነት የለም ብሎ የተናገረበት ጊዜ ስላልነበረም ሁላችንም በዘፈቀደ ዝም ብለን ምንምለው ኢህአዴግና አጋሮቹ ያለን ብዙ ተምታቱ ነገሮች ያለፍንበት አመታት ነው። አሁን ግን ያ ነገር የተስተካከለ ይመስለኛል፣ መስተካከልም ያለበት ነው። ስለዚህ ኢህአዴግ የተወላደረባቸው አራት ክልሎች ናቸው፤ ትግራይ፣ አማራ፣ ኦሮሚያና ደቡብ፣ እንዲሁም ደግሞ በቁጥር ደረጃም ቢያንስም ሐረሪና ድሬዳዋ አንዳንድ መቀመጫ ያገኘበት ነው። ስለዚህ እነዚህን ሁሉ ታሳቢ ማድረግ አለብንና በዚህ አይነት ሂደት ነው ምርጫው የተካሄደው ለማለት ነው። በአጠቃላይ ሲታይ ግን የዘንድሮ ምርጫ ለአንዴም ለመጨረሻ የኢትዮጵያን የወደፊት የምርጫ ሂደት አስተካክሎ መስመር የሰደደ ያሰጠ ይመስላል። በዛ ላይ ተቃዋሚ ድርጅቶችም ራሳቸው መፈተሽ ያለባቸው ይመስለኛል። ምክንያቱም የተቃዋሚ ድርጅቶች እንዴት ነው እንደዚህ ሊሆን ይችላል ያሉት? ለምሳሌ በደቡብና በኦሮሚያ ክልል ዶክተር መራራን የመሰለ ሰው ወይንም ደግሞ ፕሮፌሰር በየነን የመሰለ ሰው አቶ ገብሩ ገብረ ማርያምን የመሰሉ ሰዎች እንዴት ነው እነዚህ ሰዎች ላይመረጡ ይችላሉት? ከህዝቡ ጋር ያላቸው ግንኙነት ምንድነው? ግንኙነታችን እንዴት ነበር ግንኙነታችን የሚለውን ነገር ኢህአዴግ አጨረበረን ከማለት ይልቅ እንደውም መራጩ ህዝብ አጨረበረን ቢሉ የሚቀል ይመስለኛል። ምክንያቱም የሚመርጣቸው ህዝብ ሆሆ ብሏቸው ምናልባት ያልተፈለገ አቅጣጫ ሄዶበት ሊሆን ይችላልና ያንን ግምት ውስጥ ማስገባትና ቁጭ ብለው ማሰብ መቻል ምንድነው ያጠፋ ነው? ከህዝብ ጋር እንዴት አልተገናኘንም? ኢህአዴግ የዛሬ 10 ዓመት በምርጫ 97 ሲሸነፍ አዲስ አበባን ወይንም ደግሞ የተለያዩ ክልሎች ከተሞች በሚሸነፍበት ጊዜ እሁድ፣ አልፎ ሰኞና ማክሰኞ፣ ሮብን፣ ሐሙስን ከዛ በኋላ የሚቀጥሉን 3 ወራዎች ምንድን ነበር ያደረግን ብሎ ራሱን ከፈተሸ በኋላ ወደ ህዝብ ወርዶ ህዝቡን ያማከረው። እንደዚህ አይነት ነገር እርግጥ አቅሙ ላይኖራቸው ይችላል። ባይኖራቸውም ባላቸው አቅም ግን ለመነጋገርና ለመወያየት ራሳቸውን ማቅረብና ማዘጋጀት ይኖርባቸዋል የሚል ግምት አለ። በተለይ አዲስ አበባ አካባቢ እኔ በተዘዋወርኩበት ሰማያዊ ፓርቲ 16 ወረዳዎች ተወዳድሯል። ኢህአዴግና መድረክ ግን 23ቱን ወረዳዎች ተወዳድረዋል። የሚገርመው ሰማያዊ ፓርቲ አዲሱ ሰማያዊ ፓርቲ ምንም ነገር አጀንዳ አለኝ ብሎ የማይለው ሰውዬ የማይለው ድርጅት 16ቱን የተወዳደረባቸው ቦታዎች ላይ በሁለተኛ ደረጃ ነው ያሸነፈው። በሁለተኛ ደረጃ ነው የመጣው። መድረክ ሰማያዊ ያልገባበት ቦታ ላይ ነው በሁለተኛ ደረጃ የመጣው። እነዚህ ራሳቸው መጠየቅና መታሰብ ያለባቸው ናቸው። ሰማያዊ 18 በአጠቃላይ 18 በመቶ ሲያገኝ ሌሎቹ እንግዲህ መመልከትና ማየት መቻል አለባቸው። ትልቁ ነገር ግን በ20ሺህ የኢህአዴግ ደጋፊና በ6ሺህ የመድረክ ደጋፊ ያለው ልዩነት እንመልከተው። የ14ሺህ ድምፅ ልዩነት አለ። በ70ሺህና በ22ሺህ ሰማያዊና ኢህአዴግ የተወዳደሩበት የአዲስ አበባ አንደኛው የምርጫ ወረዳ ኢህአዴግ 70ሺህ ሲያገኝ ሰማያዊ 22ሺህ ነው ያገኘው። ልዩነቱን ተመልከቱት እና የ50ሺህ ልዩነት አለው። እነዚህ ነገሮች እንዴት ነው የሚለውን ነገር ፓርቲዎች መገመት መቻል አለባቸው። ሌላው ኢህአዴግ ራሱ እንደው አሸንፍ ያለሁኝ ብሎ ከበሮ የሚመታበትም ጊዜም አይደለም። ምክንያቱም ያሸነፈውን አሸንፏል፣ ድምፅ የሰጠው ሰጥቶታል፣ ያልሰጠው ደግሞ አለም። ያ ህብረተሰብ ለምን አልሰጠኝም፣ እንዴት አድርጌ ነው ያንን አንድ ማስተናገድ የሚችለው የሚለውን ነገር ቁጭ ብሎ መምከር መቻል አለበት። አሁን የዓለም ሁኔታን ተመልክተን የአገሪቱን ግንባታዎች አይተን የተሄደበትና የተጓዘበት መንገድ ትክክል ነው ብሎ ህዝቡ መርጦታል። ሲመርጠው ግን በዋስትና ነው። ዋስትና ሰጠው ለሚቀጥሉ አምስት ሰርታ አቅርበ የሚል ዋስትና ሰጠው እንጂ ሙሉ ለሙሉ ስላልሆነም ይህን ነገር ራሱን ቢሆን ራሱ መፈተሽ አለበት። አለበለዚያ የሚቀጥሉ አምስት ዓመት ጉድ ነው የሚሰሩት። ምክንያቱም ህዝብ ካኮረፈ ወደኋላ አይልምና ይናገራል። እነ ሰማያዊ እነ መድረክ በተለይ ሰማያዊ ፓርቲ ወጣት እንደመሆኑ መጠን ሁሉን ነገር በጥንቃቄ ማድረግ አለበት እንጂ የአሁን 18 በመቶ ድምፅ አግኝቻለሁና ይህን ተቀብዬ ለነፃነት ሮጣለሁ የሚባለው የትም ሊያስኬድ አይችልም። ለነፃነት የሚያስሮጥም ነገር የለም። ሰላማዊ ትግል የነፃነት ጥሪ አይደለም። ነፃነት ከጠላት ስር ስትሆን ነው። ይህ ነፃነት የሚባለው የሻዕቢያና የግንቦት ሰባቶች ፕሮፓጋንዳ የትም ሊያደርስ አይችልም። ግንቦት ሰባቶች ሁለት ነገሮች የተሳሳቱት ነገር አለ። ሰው ወደ ምርጫ ካርድ ለመውሰድ በሚሄድ ጊዜ ለምርጫ ካርድ አትውሰዱት ብሎ ቀሰቀሱ። 36.8 ሚሊዮን የሚሆን ህዝብ ሄዶ የምርጫ ካርድ ወሰደ። ከምርጫ ሁለት ቀን ሶስት ቀን ሲቀረው አንድ ቀንም ሲቀረው የምርጫ ካርዳችሁን አቃጥሉ፣ ጣሉ፣ ቅደዱ የተባለበት ነበረ። ከዛ ውስጥ አልሰራም። ከተመዘገበው 34 ሚሊዮን ህዝብ የሚሆነው ሄዶ መርጧል። ስለዚህ ይሄ እዚህ ቁጭ ብለን የምንሰማቸው የተለያዩ ሚዲያዎች እዛ ካለው ከኢትዮጵያ ህዝብ ጋር የሚገናኙ አይደል፣ የሚጣጣሙም አይደለም። ስለዚህ የምታዳምጡትን አዳምጡ፣ የምትደግፉትን ደግፉ፣ ግን የሚያወሩት ግን አንድም ከኢትዮጵያዊ ሁኔታ ጋር የሚገናዘብ የሚታይ አይደለም። ሌላ አንድ ነገር በትላንትናውና በዛሬ የተጠየቁት ጥያቄ አለ ለመመለስ ይላል። የአፍሪካ ህብረት ባወጣው መግለጫ ላይ አንድ ቦታ ላይ የሱ ከታዘባቸው 21.42 የሚሆኑ ቦታ ላይ የምርጫ ኮሮጆች አልታዩም የሚል የራሱን ሲናገር በህጉ መሰረት በምርጫ ቦርድ ህግ መሰረት በምርጫ የህግ መሰረት እነዛ ሳንትሮች ኮሮጆች መታየት ነበረባቸውና ይሄ ለመተማመንና ወደፊት ልበሙሉነት ወደ ምርጫ ለመሄድ ይረዳል የሚላል። ለማስተዋስ ያህል ምርጫ ነው የአፍሪካ ህብረት የተሳተፈባቸው 356 የምርጫ ጣቢያዎች ናቸው። ከ360 የምርጫ ጣቢያዎች ውስጥ 22% የነበሩት ምርጫ ኮረጆ አልታየም የሚል ስሞታ አለን የሚለው ሄዶ ጠይቆ የተረዳው ነገር የለም። ምክንያቱም ታዛቢ እንጂ ጠያቂም አይደለምና ካገኛቸው መረጃዎች ያን ነው። እነዚህ በቁጥር ስናሰላም ከ45000 የምርጫ ጣቢያ ውስጥ 45000 የምርጫ ጣቢያዎች እንግዲህ የተሳተፈባቸው 9ኙም ክልሎች ከአፋር በስተቀር የቀሩት ሁሉም ክልሎች ውስጥ ተሳትፏል የአፍሪካ ህብረት። ከዚህ ሁሉ ከተሳተፈባቸው በአጠቃላይ ከ45000 የምርጫ ጣቢያዎች 74 የምርጫ ጣቢያዎች ውስጥ የምርጫ ኮረጆ ምርጫ ከመደረጉ በፊት አልታየም ተከፍቶ ባዶነቱ አልተረጋገጠም የሚል መረጃ ላይ ነው የሚለውና ስለዚህ ያንን ሰዎች አጉልተው አውርተውታል። ያጎሉበት ዋናው ምክንያቱም ደግሞ እንደ እሳት ያሉ የመገናኛ ብዙሃን በእለቱ ያቀረቡትና ከዛ ደግሞ በሶስተኛው ቀን ያቀረቡትን መሰረት በማድረግ ነው አዳምጨዋለሁኝና የዛ መሰረት ስለዚህ ያ በጣም ከምንም ጋር ከምርጫው ውጤት ጋር የሚገናኝ አይደለም አይገናኝም። ስለግድ ነው ይሄን ስለተጠየቅኩኝ ለማንሳት ያህል ነው መረጃው ስላለኝ አጠገቤ። እናንተም ደግሞ አፍሪካ ህብረት ሄድኳርተር ደውላችሁ መደወልን ከፈለጋችሁ ስልክ ሰጣችኋል ግን እነሱ ዌብሳይታችሁ ውስጥ www.au.int በዚህ ዌብሳይት ገብታችሁ የእናንተ የራሳችሁ መረጃ ኢሳያስ አፈወርቂ መንገር የለበትም ለእናንተ ወይንም ደግሞ መሳይ መናገር የለበትም። እናንተ ራሳችሁ ማንበብ መጻፍ ብትችሉ ማመዛዘን ብትችሉ ስለሆናችሁ ራሳችሁ አንብቡት። ሙሉን ብታነቡት ደግሞ በጣም ይመረጣል። ብዙ ቦታዎች ላይ ለአፍሪካ ለወደፊትም ሊጠቅም የሚችል የምርጫ ሂደት ነው የተካሄደው። ኢትዮጵያ ለመጀመሪያም ለመጨረሻም ጊዜ የወደፊት ራዕይዋ የሚገፋበት የሚሄድበት በሰላማዊ ጎዳና ስልጣን ብቻ ሊረካከብ የሚችልበት በሰላማዊ ጎዳና ምርጫ ሊካሄድ እንደሚችል የአሉባልታ ፖለቲካ የቀረበት ከፓርቲዎች ደግሞ በጣም በበለጠ ሁኔታ ህዝቡ የነቃና ፓርቲዎችን ቀድሞ የሄደበት ሁኔታ እንደሆነ ለመገንዘብ ይቻላል። ለወደፊት እንደውም ይሄ የነጮች አምልኮት ያለበት የአፍሪካ የፖለቲካ ፓርቲዎች እሱን በሙሉ ጥሎ የራሱን በራሱ መንገድ በራሱ ህዝብ በመተማመን ወደፊት ምርጫን ያስኬዳል የሚል የመንደርደሪያ ሐሳብን ይዞ የቀረበ ነውና ለማንኛቸውም አገራችን እንደምናያት አይደለችም። አገራችን ትልቅ አገር ነች። አገራችን እንደሚወራልን አይደለም። ብዙ ቦታ የምትደርስ ትልቅ አገር ነው ያለን። ትልቅ አገር መኩራት አለብን። በጣም ትልቅ አገር ነው። በተለያየ መልኩ ከመንግስት ጋር የተጨቃጨቅንበት አለ። በተለያየ መልኩ ከመንግስት ጋር የምንከራከርበት አለ። በተለያየ መልኩ መንግስት የሚሰራውን የምንቃወም ወይንም ደግሞ የምንቀረናለን። በዛው መጠን ግን ቅድሚያ ለሀገራችን እስከሰጠን ጊዜ ድረስ ኢትዮጵያ ላንዴም ለመጨረሻ ራዕይዋ መብራቷ ወደፊት ጭላንጭሉ እየታየ ይቦግ ይያለ እየበራ ይሄደበት ነው። ባለፈው ሳምንት ስለልማቶቹ ነግራችኋለሁ። በቀጣዩም ወደፊት ብዙን መናወራቸው ነገሮች አሉ። ለማንኛቸውም ግን ምርጫውና እኔ ሄድኩበት የምርጫ 2007 አጠቃላይ ሁኔታ ይሄን ይመስላል። በሚቀጥለው ሰኔ 22 ጁን 22 እና ወይንም ደግሞ በኢትዮጵያ ሰኔ 15 አጠቃላይ የምርጫ ውጤቱ ይመጣል። ከዛ በኋላ አይደለም በተለያየ መልኩ ምርጫውን እንቀበልም ያሉ አሉ። ምርጫ ተጨረበረ ያሉ አሉ። ይሄ ህጉን ተከትሎ ቢኬድ ኖሮና ትክክለኛ መረጃ ካላቸው ትክክለኛ ሆኖ ቢሆን ኖሮ ምርጫው በተካሄደ በ48 ሰዓት ውስጥ ለሚያስፈልጉት አካላት ከፍርድ ቤት አንስቶ እስከ ምርጫ ቦርድ ድረስ ማሳወቅና ያንን ማስፈተሽ ወደ ፍርድ ቤትም ካስፈለገም ወደ ከፍተኛ ፍርድ ቤት የሚሄድ እድሉ ነበር። ያንን ሁሉ ስላላደረጉ ምናልባት እኛ እንደምን ይሄ የተለያዩ ሚዲያዎች እንደሚናገሩ ሳይሆን ትክክለኛ ሀቁ ማስረጃ የሌለው ከአፈ ታሪክ ያለፈ አነጋገር ውጪ የሌለ ነገር ስለሆነ በዛው ተተውታል የሚል ግምት ነው ወስደው ምክንያቱም ሄደው ያመለከቱበት ቦታ ያለም ምርጫ 97 ላይ በማግስቱ በምርጫው ማግስት ሰኞ ማለት ነው ሰኞ ማታና ማክሰኞ 199 ጥያቄዎችና ወይንም ደግሞ ክርክሮች አሉን ብሎ ወይንም ደግሞ የተጨረበረብን ቦታ አለ ብሎ ያሳውቁበት ነበር። ከዛ ነው መሰረት የምናደርገው 199 መቀመጫዎች ተጨረብረዋል ብለው ያመለከቱበትና ወደ ማጣራት ሂደት የተሄደበት ነው። ዘንድሮ ግን አንድም ቦታ የተጨረበረ ወይንም ደግሞ ተታለን የሚል ቦታ ከመናገር ባሻገረ ምንም ነገር ያደረጉት ነገር የለምና ህጋዊ መሰረትም ስለሌለው በዛንተው ለሚቀጥለው እንግዲህ 5 አመት ደግሞ ጉዛችንን እንቀጥላለን። ለማንኛቸውም ወደ አዲስ አበባ ሄደ ደግሞ አሸናፊ የሚለን እንሰማለን። ስላዳመጣችሁ ያመስግኑ ቆይታችሁ ከኛ ጋር እንዲሁን እየጠየቀበስኩኝ ወደ ሁለተኛው ክፍላችን እናመራለን። ከዚች ሙዚቃ መሸጋገሪያ በኋላ አድማጮች የምታደምጡ ኢትዮጵያ ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል። አሸናፊ ሰዓትክን ዛሬ ወስጀባህልኝ አጠራ ያለሽ ዜና አቀርብልን ሰዓትክን ጊዜውን ላንተልስተ።
እሺ ከናይስትልኝ የአትላንታ አድማጮች በኢትዮጵያ ጊዜ አቆጣጠር ለቅዳሜ ሰኔ 6/2017 ዓ.ም ተመረጥ ከምሽቱ 2:35 ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ብራኑ ነኝ። ዋና ዋና ዜናዎቹ 752 ኪሎ ሜትር የሚሸፍነው የኢትዮ ጅቡቲ ያልጣፍ ተጠናቆ ተመረቀ። ግልገል ጊቤ 3 በነሐሴ ወር በከፊል አልባ መንጨት ይጀምራል። የቦንጋ ምርጫ ክልል ድምፅ አሰጣጥ ነገ ይካሄዳል። የተወካዮች ምክር ቤት የ2008 በጀት ዓመት የፌዴራል መንግስት በጀት ላይ ተወያየ። ኢትዮጵያ በፈረንጆቹ 2020 ተጨማሪ 12,000 ሜጋዋት ኤሌክትሪክ ኃይል ለማምረት አቅዳለች የሚሉት ናቸው። ሌሎችም ተጨማሪ ዜናዎች ይኖራል። ሳምንታዊ የውይይት ክፍለ ጊዜያችንም ይኖራል። አብረን እንቆይ። አሁን ዜናዎቹን በዝርዝር አሰማችኋለሁ። የኢትዮ ጅቡቲን የትራንስፖርት ስር ወደ ላቀ ደረጃ የሚያሸጋግረው የባቡር ሀዲድ ማንጠፍ ስራ ተጠናቆ መረቀ። የኢትዮ ጅቡቲ የባቡር መስመር አካል የሆነው የጅቡቲ ድንበር ውስጥ የሚዘረጋው የባቡር መስመር ግንባታ የመጨረሻውን ሀዲድ የማስቀመጥ ስነስርዓት ሀዲድ የማንጠፍ ስራ በመጠናቀቁ ነው ምርቃቱ የተካሄደው። ባሪ ንጣፍ ስራው ማጠናቀቂያ ስነስርዓት ላይ የሁለቱ ሀገራት ከፍተኛ ባለስልጣናት ተገኝተዋል። የፌዴራል ትራንስፖርት ሚኒስትር አቶ ወርቅነህ ገበየሁ የባቡር ሀዲድ ንጣፉ መጠናቀቅ የሁለቱን ሀገራት የቆየ ግንኙነት የበለጠ ከማሳደር ባሻገር ቀጠናዊ ትስስሩን ወደ ምጣኔ ሀብታዊ ውህደት እንዲያመራ የሚያደርግ ነው ብለዋል። የጅቡቲ ፕሬዚዳንት ኢስማኤል ዑመር ጊሌ በበኩላቸው የባቡር ሀዲዱ መጠናቀቅ የሀገራቱን የጋራ ተጠቃሚነት ወደ ተሻለ ምዕራፍ የሚያሸጋግር መሆኑን ገልጸዋል። የመጀመሪያ ባቡር ጥቅምት 2008 ዓ.ም አገልግሎት መስጠት እንደሚጀምር ታውቋል። የባቡር መስመሩ አሁን ከጅቡቲ ወደ አዲስ አበባ ለመጓዝ የሚወስደውን 2 ቀን ወደ 10 ሰዓት ያሳጥራል። ሁለት ጊዜ ሶስት በነሐሴ ወር በከፊል ኃይል ማመንጨት እንደሚጀምር የኢትዮጵያ ኤሌክትሪክ ዋና ስራ አስፈጻሚ ኢንጂነር አዜብ አስናቀ ተናገሩ። የክረምት ወር መግባቱን ተከትሎ ውሃ እስኪሞላ የሚጠበቀው ግልገል ጊቤ ሶስት በአምስት ተርባይኖች በነሐሴ ወር ኃይል ማመንጨት እንደሚጀምር ኢንጂነር አዜብ አስታውቀዋል። ከ1870 ሜጋዋት በላይ ኤሌክትሪክ ኃይል ያመነጫል ተብሎ የሚጠበቀው ጊቤ ሶስት በአሁኑ ወቅት ከጠቅላላ የማመንጨት አቅሙ ግማሽ ያህሉን ለማሰራጨት ዝግጁ መሆኑ ተገልጿል። በጠቅላላው 10 ተርባይኖች ያሉት ግድቡ ቁመቱ 276 ሜትር ይረዝማል። የግድቡ ቁመት ሙሉ ለሙሉ ተገንብቶ ባይጠናቀቅም ውሃ የመያዝ አቅም ላይ በመድረሱ በአምስቱ ተርባይኖች ኃይል ለማመንጨት መጪው ነሐሴ እየጠበቀ ነው ተብሏል። በአንዱ ተርባይን ብቻ 187 ሜጋዋት ኃይል የሚያመነጨው ጊቤ ሶስት በቀጣይ ነሐሴ ከማመንጨቱ አቅሙ 60% ይጠቀማል። በ2007 አጠቃላይ ሀገራዊ ምርጫ ተራዝሞ የነበረው የቦንጋ ምርጫ ክልል ድምፅ አሰጣጥ ነገ ይካሄዳል። በኢትዮጵያ ብሔራዊ ምርጫ ቦርድ የከፋ ዞን ምርጫ ማስተባበሪያ ጽሕፈት ቤት እንደገለጸው ምርጫው በተሳካ ሁኔታ ማካሄድ የሚያስችል በቂ ዝግጅት ተደርጓል። የቦንጋ ምርጫ ክልል የቦንጋ ከተማን ጨምሮ በዙሪያው የሚገኘው የጊምቦና ገዋታ ወረዳዎችን ያካተተ ነው። የጽሕፈት ቤቱ ኃላፊ አቶ አጥናፍ ገነሜ እንደተናገሩት ከ68,000 በላይ መራጮች ድምፅ በመስጠት በተመዘገቡበት በዚህ የምርጫ ክልል የሚገኙት 98,000 ጣቢያዎች ናቸው። ለድምፅ አሰጣጡ የሚረዱ የተለያዩ ቁሳቁሶች በየጣቢያው የገቡ ሲሆን የድንኳን ተከላና ሌሎች ተግባራትም ተከናውነዋል ብለዋል። ሂደቱን ሰላማዊና ጸጥታ የጠበቀ እንዲሆን ለማድረግ አስፈላጊ ዝግጅት ከጸጥታ አካላት ጋር በመተባበር ተደርጓል ተደረገም አስታውቀዋል። ነገ ማለዳ 12 ሰዓት የሚጀምረው ምርጫ ላይ ደህደን ኢህአዴግ፣ ኢዴፓ፣ ቅንጅት፣ ሰማያዊ፣ መድረክ፣ መያድ፣ ኢራፓንና አንድ የግል ተወዳዳሪ ይካፈላሉ። የግል ተወዳዳሪ ጨምሮ 8 እጩዎች ለህዝብ ተወካዮች፣ 19 ደግሞ ለክልል ምክር ቤት ለመወዳደር ነው የተመዘገቡት። ባለፈው ሳምንት የሚኒስትሮች ምክር ቤት ከነሐሴ 1 2007 እስከ ሰኔ 30 2008 ዓ.ም ያለውን የፌዴራል መንግስት በጀት 223,397,819,261 ብር እንዲሆን ማጽደቁ ይታወሳል። ይህም ረቂቅ በጀት የቀረበለት የፌዴሬሽን ተወካዮች ምክር ቤት ረቂቅ በጀቱን አጀንዳ አድርጎ ተያያዛል። የገንዘብና ኢኮኖሚ ልማት ሚኒስትሩ አቶ ሶፊያን አህመድ የፌዴራል መንግስቱ ረቂቅ በጀት አስመልክቶ ዝርዝር ሪፖርት አቅርበዋል። ረቂቅ በጀቱ የሁለተኛው የእድገትና ትራንስፎርሜሽን እቅድን እንዲሁም ዘላቂ የልማት ግቦችን ለመተግበር በሚያስችል መልኩ መዘጋጀቱም ተነግሯል። ሚኒስትሩ የ 2007 በጀት ዓመት አፈጻጸምን በዳሰሱበት የሪፖርታቸው ክፍል በሀገሪቱ ድህነትን በታሰበው ደረጃ ለመቀነስና መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ የተሰሩ ስራዎች ሲመዘኑም በአብዛኛው እቅዶች ጥሩ አፈጻጸም የታየባቸው ሲሆኑ በወጪ ንግድ ረገድ የተመዘገበ ውጤት ግን መሻሻል እንደሚኖርበትና ከፍተኛ ርብርብ የሚጠይቅ መሆኑን አስረድተዋል። ኢትዮጵያ በሁለተኛው የእድገትና ትራንስፎርሜሽን እቅድ የተለያዩ ግድቦችን በመገንባትና የታዳሽ ኃይል ማመንጫ ፕሮጀክቶችን በመተግበር በአውሮፓውያኑ የዘመን አቆጣጠር በ2020 ተጨማሪ 12,000 ሜጋዋት ኤሌክትሪክ ለማምረት ማቀዷን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አዜብ አስናቀ ለሬውተርስ እንደተናገሩት ሀገሪቱ በአፍሪካ ቀዳሚ የኤሌክትሪክ ኃይል አቅራቢ የመሆን እቅዷን ለማሳካት ነው በቀጣዮቹ 5 ዓመታት የተለያዩ ግዙፍ ፕሮጀክት ግንባታ የምታከናውነው። ኢትዮጵያ ረሃብን በግማሽ በመቀነስ የተባበሩት መንግስታት ድርጅት ያስቀመጠውን የልማት ግብ በማሳካቷ የዓለም የምግብና የእርሻ ድርጅትን እውቅና አገኘች። ባለፈው ሳምንት በዓለም የምግብ ድርጅት 39ኛ ጉባኤ ላይ በተካሄደው እውቅና አሰጣጥ ፕሮግራም ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተገኝተዋል። ጠቅላይ ሚኒስትር ኃይለማርያም በእውቅና ስነስርዓቱ ላይ ባደረጉት ንግግር ኢትዮጵያ ከዓለም የምግብና የእርሻ ድርጅት ያገኘችው እውቅና ለበለጠ ስኬት የሚያነሳሳ ነው ብለዋል። ውጤቱ በግብርናው ዘርፍ ልማት የተገኘ መሆኑንም ጠቅላይ ሚኒስትሩ ገልጸዋል። እንግዲህ ዘውዱ፣ ለእለቱ ያሉ የሳምንት ዜናዎች እነዚህ ናቸው።
ፊ አድማጮች የምታዳምጡት ኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ባለው ጊዜ ሁኔታ ምክንያቱም ብዙ ሰዓት ክን ስለወሰድኩብህ ወደ ውይይታችን ብናመራ ይሻላል፣ ሰዓታችን ለመቆጠብ ያህል
በጀት ባለፈው ሳምንትም የበሰለ በጀት አውርተናል። የሚቀጥለው አመት በጀት ከሰሞኑም እንደዚህ ሌላ ውይይት ተካሂዶበታል። ይሄ በጀት ባለፈው አንዱ ስንናገር ትላንት ከተላንት ደግሞ አንድ ሬዲዮ ላይ ሬዲዮ ያነበኩት ነገር አለ። ማነው የአሜሪካን ድምጽ ሬዲዮ ላይ ያዳመጥኩት አለ ስለ ድህነት እንቅነሳን በተመለከተና ያለው አቶ ሶፊያ የተናገሩትን ጨምሮ በአጠቃላይ ፍትሃዊ የሆነ የሀብት ክፍፍል እንደሌለ የሚያስረዱ ነገሮች ምንድን ነው? መጀመሪያ ነገር የሀብት ክፍፍል ፍትሃዊ የሆነ የሀብት ክፍፍል የሚባለው ምንድን ነው? ከዚህ ከበጀት ጋር ተያይዞ የሚነሱና የሚሄዱ ነገሮች አሉ። ምንድን ናቸው እነሱ?
እንግዲህ ፍትሃዊ የሀብት ክፍፍል ማለት ሀገሪቷ ውስጥ የሚመረተው የሀገሪቷ አጠቃላይ ሀብት ምርትና አገልግሎት ማለት ነው ሁሉም ህዝብ ተጠቃሚ ሊሆንበት በሚችልበት ደረጃ እንዲዳረስ ማድረግ ማለት ነው። እንግዲህ የሀብት ክፍፍል ከሚደረግባቸው የፍትሃዊ የሀብት ክፍፍል ከሚደረግባቸው መንገዶች ውስጥ አንዱ ታክስና ግብር ነው። ከፍተኛ ገቢ ካላቸው ሰዎች ላይ ግብር ይሰበሰባል። ዝቅተኛ ገቢ ያላቸው ሰዎች በዚህ ግብር እንዲጠቀሙ በቀጥታ ጥቅም ያለው ነገር ላይ እንዲጠቀሙ የምርታቸውን በማሳደግ እንዲጠቀሙ የስራ እድል እንዲያገኙ ማድረግ ማለት ነው። እንግዲህ ፍትሃዊ የሀብት ክፍፍል ማለት ይሄ ነው እና አንዱ ግብር ነው ብያለሁ እንዳልኩ እና የኢትዮጵያ በግብር ተሰብስቦ ለመንግስት በጀት የሚመደበው ነው አንደኛው ፍትሃዊ የሀብት ክፍፍል ማካሄጃ መንገድ እና በዚህ መሰረት አሁን ቅድም ዜናውም ላይ እንዳሳየው ከ223 ቢሊዮን ብር በላይ በጀት መድባለች እና የኢትዮጵያን ከዚህ አንጻር የሀብት ክፍፍሉን ፍትሃዊ የሚያደርገው ምንድን ነው? ይሄ ከዚህ በጀት ውስጥ ከፍተኛው ድርሻ የሚለው ባለፈውም ሳምንት አንስተነዋል ለካፒታል በጀት ነው እና የካፒታል በጀቱ ማለት ለኢንፍራስትራክቸር ነው የሚውለው። አንደኛ ለመሰረተ ልማቶች፣ ለመንገድ፣ ለመብራት እና ለመሳሰሉት። እዚህ ላይ ከነዚህ ነገሮች የሚጠቀመው ባለሀብቱ ብቻ አይደለም። የገጠር መንገድ ሲሰራ ሽንኩርት አምርቶ ሽንኩርቱን ወስዶ የሚሸጥበት ቦታ የሌለው አርሶ አደር ነው የሚጠቀመው። ምርቱን ገበያ ማውጣት አቅቶት የነበረው አርሶ አደር ነው የሚጠቀመው እና ይሄ በመንግስት በጀት ከተሰበሰበው ሀብት ላይ እሱም በቀጥታ ተጠቃሚ የሚያደርገው ነገር ላይ ኢንቨስት ተደረገ ማለት ነው። ሌሎች ሀገሪቷ ውስጥ እጥረት ያለባቸው እና መንግስት ብቻ ሊገባባቸው የግሉባል ሀብት ሊገባባቸው የማይችላቸው ሴክተሮች ላይ መንግስት ኢንቨስት ያደርጋል። ለምሳሌ እንደ ስኳር፣ ይሄ ከዚህ የሚገኘው የስኳር ምርት አጠቃላይ ለህዝቡ ነው የሚደርሰው። ስለዚህ መንግስት የሰበሰበው በጀት ለራሱ ቀጥታ ለፍጆታው የሚውልበትን ምርት እያገኘበት ነው ማለት ነው። ሌላው የኢትዮጵያን ከብዙ የአፍሪካ ሀገሮች በተለይ ከታዳጊ ሀገሮች ሁሉ ልዩ የሚያደርገው ከፍተኛ በጀት ነው ለግብርና ልማት የምታውለው እና ከበጀት ውስጥ ለግብርና የድጋፍ በጀት ብቻ ከ15% በላይ ነው የምታደርገው። ብዙዎቹ የአፍሪካ ሀገሮች 7% እንኳን አያደርጉም እና እንደው ቢያንስ እንደምንም ብላችሁ ኢትዮጵያ 20% ነው የምታደርገው እና ብዙዎቹ የአፍሪካ ሀገሮች ከ7% በታች ነው። 15% እንኳን ብታደርሱ 7% እንኳን ብታደርሱት የሚባል አቋም ተይዟል በአፍሪካ ህብረት ደረጃ። ኢትዮጵያ ወደ 20% ነው ለዚህ የምትመድበው እና በጣም ከፍተኛ መጀት ነው። ይሄ ማለት አብዛኛው ያለው አርሶ አደር ነው 80% ገደማ የሚሆነው። ለዚህ ከዚህ በጀት ላይ ለዚህ አርሶ አደር በልቶ እንዲያድር የተሻለ ገቢ እንዲያገኝ እየሰጠ ነው ማለት ነው እና ምርታማነት እንዲያሳድግ እያደረግን ነው ማለት ነው። እና የኢትዮጵያን በጀት ፕሮፑር ነው የሚሉት ድሃ ተኮር እና የድሃውን ኑሮ ማሻሻል ላይ ያተኮረ ነው እና ፍትሃዊ የሀብት ክፍፍልን ያመለክታል የሚባለው በዚህ ምክንያት ነው።
የሁለተኛው የእድገትና ትራንስፎርሜሽን እቅድ አለ። በዚህ ላይ 12000 ሜጋዋት የሚሆን የመብራት እናመርታለን የሚል ኃይል እናመርታለን የሚልም ቅዱስ ገብቷል። እንዴት ናቸው እነዚህ ነገሮች? አሁን ያለው ራሱ የመጀመሪያው 5 ዓመት ላይ ምን ያህሉ ስኬታማ ነበረ ማለት ትችላለህ? አሁን ወደ ሁለተኛው ከሚላቸው እንግዲህ ይሄኛው ወደ ምን ያህል መሄድ ይችላል?
እንግዲህ የመጀመሪያው የእድገትና ትራንስፎርሜሽን እቅድ ላይ እስከ 10000 ሜጋዋት እናደርሳለን ተብሎ ነበር የታቀደው።
አዎ
እንግዲህ ያው የአምስት አመት አልቋል ቀናት ነው የቀሩት። ሰኔ 30 ላይ ያልቃል የአምስት አመት የእቅድ አፈጻጸም ጊዜ። በዚህ ጊዜ ውስጥ ምን ያህል ሄደናል የሚለው በተጨባጭ ብዙ ነው ብዙ ናቸው። በዚህ ጊዜ
ግን አንድ አመት አይቀራውም ወይ
ቁጥቁጥ የበፍሽ በአጠቃላይ
እኔ መልቀቀይ
እስካሁን ድረስ አልተመረተም። ግን
አዎ የአምስት አመት ቆይ
ዋናው አዎ ዋናው የአምስት አመት ትልቁ የጊቤ የጊቤ የ1800 ነው እሱ ጥቅምት ላይ ወደ ስራ ይገባል። ከዛ ውጪ የ እንግዲህ በ6000 ከፍ የሚያደርገውና ከ2400 ነው 10000 የሚያደርስልን 6000 የዳሴው ግድብ ነው እሱ ግማሽ ላይ ደርሷል። እና በዚህኛው የአምስት አመት እቅድ ውስጥ አልደረሰም ግን ግማሽ ተጠናቆ ወደ ሁለተኛው ሄዷል። እና አሁን በዚህኛው በሁለተኛው የእድገትና ትራንስፎርሜሽን እቅድ ጊዜ አጋማሽ ላይ ከአንደኛው ተንከባሎ የመጡትን በሙሉ አሟልተን 10000 እንደምንደርስ የታወቀ ነው። እንግዲህ መንግስት ደግሞ አሁን በእቅዱ ላይ በዚህኛው ብቻ ልክ ሲያልቅ አሁን በ2007 ነው 2012 ላይ
አዎ
ተጨማሪ 12000 ያወጣልን ብሏል። እና ካሁን አፈጻጸም አንጻር ስናየው 12000 ይችላል በጣም አጠራጣሪ ነው የሚሆነው። ምክንያቱም አሁን 2000 ይዘን 8000 መጨመር ላይ ነበር ስንንቀሳቀስ የነበረው። እና በአምስት አመት የተባለው ወደ 7 አመት ወደ 8 አመት ሊወስድብን ነው። 12000 ይችላል ትንሽ በአምስት አመት ውስጥ ያደርጉታል ብሎ ለመናገር ያስቸግራል። ግን አንድ ከበፊቱ ልምድ ተወስዷል። ከበፊቱ የተያዘ ልምድ ስላለ እንደ በፊቱ ይጓተታል የሚል ግምት የለኝም እኔ በግሌም ቢሆን። ከዚህ በተጨማሪ የተወሰነውን ኃይል መንግስት በራሱ ኢንቨስትመንት ብቻ ሳይሆን ከግል ባለሀብቶችም ጋራ ወደ በተለይ 2000 ሜጋዋቱን ከግል ባለሀብቶች ጋር በመሆን የሚያመነጨው ነው። ከዚህ በተጨማሪ ሌላው ከፍተኛው ችግር የነበረብን የካፒታል የኢንቨስትመንት ካፒታል ነበር። ኃይልና ምንት ከዛሬ ድረስ ያው ብድር የምናገኝበት መንገድ ታቀዋለ።
አዎ
በማግባባት በመለማመጥ ነበር የሚገኘው። አሁን ግን ኢትዮጵያ የብድር የመመለስ አቅሟ የታወቀ ስለሆነ ትላልቅ ፕሮጀክቶቿን ከቨር ለማድረግ ቦንድ የምትሸጥበት ደረጃ ላይ ስለደረሰች በዚህ በካፒታል በጀት መጓተት የሚፈጠሩ ነገሮችም ስለሚቃለሉ
አዎ
እንደ 12000ንም ታስተካከለሽ ባለልም 8000ንም ብታስተካከ በጣም
ትልቅ
ነገር ነው።
ትልቅ
ተፈጽሞ በተሻለ ሁኔታ ግን ሊሰራ ይችላልና ኢህአዴግን ከልምድ እንዳየ ነው በጣም ሩቅ አስቦ የትኛውም ጋር እንደርስ ያው ትልቅ ነው የሚሆነውና 12000 ሲያስብ 8000ንም 7000ንም ማስተካከ ያው በኢትዮጵያ ታሪክ ውስጥ ይደረስበታል ብለን የማናስበውን ነገር ሊያስገኝን እንደሚችል ግን እርግጠኞች ነን።
የመካከለኛ ገቢ ያለው ህብረተሰብ ለመፍጠር ጎዳናው ተከፍቷል በአጭር ጊዜ ውስጥ እንደርሳለን የሚል ያቶ ሶፊያና አህመድ ንግግርም አለ ከሰሞኑ ከተካተተው። ይሄ ምን ይሄል ተጨባጭነት አለ? ተጨባጭነት ሳይሆን ምን ይሄል አስተማማኝ ይችላል ብለት ገምታል? ያን ተገምት ካለው ተጨባጭ ሁኔታ
እንግዲህ አሁን ከኔ ግምት ምን መሰለ ሞዴሎች ተፈጥሯል ኦሬዲ። ለምሳሌ አርሶ አደሩ ጋር ብትሄድ የሚጸጸት አርሶ አደር ብዙ ነው ያለው። ምን ነው በመስመር አርሼ ቢሆን ኖሮ ምን ነው ማዳበሪያ ተጠቅሜ ቢሆን ኖሮ የሚል ብዙ አርሶ አደር ነው ያለው። ሞዴሎች ተፈጥሯል በየቦታው። ስለዚህ እነዚህ አዳዲስ ቴክኖሎጂዎችን በመጠቀም እንቢ ብሎ ሬዚስት ያደርጋል። ያው የታወቀ ነገር ነው ረጅም ጊዜ ኖረበትም ብዙ አርሶ አደሮች በሚቀጥሉት 5 እና 6 አመታት ውስጥ ወደዛኛው ወደ የሞዴሎች ወደ መከተል ይሄዳሉ። ቁጭት ተፈጥሯል አሁን በተጠቀምኩ ኖሮም። ስለዚህ አርሶ አደሩ አካባቢ ከፍተኛ የገንዘብ አቅም ተፈጥሯል። አርሶ አደሩ ከፍተኛ የገንዘብ አቅም ገቢው አደገ ማለት ሀገሪቷ ውስጥ ትልቅ የገበያ አቅም ተፈጠረ ማለት ነው። ወዴት ይሄዳል? በተናኮት ወደ አምራቹና ወደ ነጋዴው ጋር ይሄዳል ይሄ ገንዘብ። እዛ አካባቢ ከፍተኛ ኢንቨስትመንቶች ይፈጠራሉ፣ የስራ ዕድሎች ይፈጠራሉ። አነስተኛና ጥቃቅኖቹ አሁን ከውስጣቸው ሞዴሎች ተፈጥረዋል። ከሚሊየን ብር በላይ ወደ መካከለኛ ደረጃ የተሸጋገሩ በአጭር ጊዜ ውስጥ ወደዚህ ወደ መካከለኛ ደረጃ የሚሸጋገሩ ብዙ ይፈጠራሉ። እንግዲህ ሌላው ተቀጣሪው ሰራተኛ ነው። መንግስት በዚህ በቀጥታ በምርትና አገልግሎት ላይ ያሉ ሰዎች ሀብታም እየሆኑ በመጡ ቁጥር የሚሰበሰበው ካፒታል በጀት በጣም እየጨመረ ይመጣል። እና 30% ምናምን ለዚህ ለኤክስፔንዲቸር የሚመደበው ነው። ለደሞዝ ምናምን ከፍተኛ የደሞዝ አቅም መክፈል ይኖራል። ስለዚህ ከፍተኛ ባለሙያዎች በባለሙያ ደረጃ ያሉትን ልክ ከ40 አመት በፊት እንደነበረው በአለው ኢኮኖሚ ውስጥ ከፍተኛ ተከፋይ በማድረግ አውቶሞቢል ያላቸው ጥሩ መኖሪያ ቤት ውስጥ የሚኖሩ ማድረግ ይቻላል። እንትኑ አጣጫውን ስታዩ ይታያል። አሁን በፊት ጭልም ያለ ነበር። አሁን ግን በ15 ሊደረግ እንደሚችል ሁኔታው ይታያል። አንተ አዲስ አበባ መጣ አይተዋል የኢኮኖሚውን እንቅስቃሴ
በጣም
እና ይሄ እንቅስቃሴ በዚህ ከቀጠለ በ15 ውስጥ እንደምንሆን ምንም ይታያል። መታየት ጀምሯል።
በጣም በስንፍና የሚሆን ባለ መስራት አሁን ቀደም እንዳልከው ተቆጭ የምትለው ገበሬ አይነት ነገር ከተማ ውስጥ እንቅስቃሴ የሚያደርጉ ሰዎች አሁን ጧት ተነስተው ስራ ምን እንደገንዘብ ማገኘው የሚል ድለላም ሆነ መኪና ሻማን መኪና ነጂ ሁሉም በየንበየ መልኩ እየተንቀሳቀሰ ያለውና
የገንዘብ መሯሯጥ
ላይ ነው ያለውና ከሱ ወደዚህ ወደ የመጀመሪያው የአምስት አመት እቅድ እና ልመልስህና ዜናም ላይ ሰርተዋል 750 ነው 700 ምናምን ኪሎ ሜትር የሚሆን ከአዲስ አበባ ጅቡቲ የባቡር መስመር ተዘርግቷል። የከተማ ባቡሮች በከሰሜን ከምስራቅ ወደ ምዕራብ ከሰሜን ወደ ደቡብ የሚሄደው መርካቶንም ማካቱ በመርካቶ እንደውም በመርካቶን አንደኛው የሚወጣው ከጎርጊስ ቤተክርስቲያን ከውቤ በርሃ የምታውቁት እንግዲህ ውቤ በርሃ ከውቤ በርሃ ተነስቶ በመርካቶ አድርጎ በኮካኮላ የሚሄድና ከጦር ኃይሎች አካባቢ የሚጋጠም ባቡር እነዚህ በሙሉ አያይዘ የመጀመሪያ አሁን ለዚህ ነበር እናልባት ታነሳልኛል ከሚል ነበር ምን ያህል ተሳክቷል ብያልኩ። የባቡሩን ስለ ባቡሩ እናውራ። አዲስ አበባ ጅቡቲ የባቡር አገልግሎት ከተቋረጠ ወደ 15 አመት ሊደረስ ነው። አሁን ኤሌክትሪኩን ባይደርስልን በዲዝል እንጀምራለን ተብሏል። ምንድነው ያንተ ከተቀመታ ከሂደት አቋያ ከከተማ ግንባታዎች ከት በየቦታው ማቋሚያ በሚኖርበት ጊዜ ከተማዎች እየተገነቡ ይመጣሉ። እና እንዴት ነው ያንተ እይታ? ተሳክቷል?
እንግዲህ አቀድም እንዳልከው ነው የድሬዳዋ ባቡር ከተቋረጠ ብዙ ጊዜ ነውና በዚህ በባቡሩ መስመር የተፈጠሩ እና በዛ የለሙ ከተማዎች አሉ ድሬዳዋ ጭምር ማለት ነው። ከዛ ከድሬዳዋ እስከ የኦጋዴንን የሶማሊን ክልል አቋርጠ በደወሌ በኩል እስክትገባ ድረስ ያሉ በዚሁ በባቡሩ መስመር ላይ የተፈጠሩ ከተማዎች አሉ። አንዷ ድሬዳዋ ነች። እዚህ ሜሶ የምትባል ከተማ አለች። አሁን ስታያት በጣም ታስደነግጣለች። ድሮ ከተማ ሜሶ የምትባለች ወይ ሜሶ የምትለው ምክንያቱም ሜሶ በጣም ድሮ የምትጠራ መንደር ነች። ኦፍኮርስ ግን ባቡር ስለሚቆምባት ተሻኬላም ስለነበረ ጥሩ የኢኮኖሚ እንቅስቃሴ ነበረ ድሬዳዋን ታውቃለህ። እና በባቡሩ መቋረጥ ምክንያት እነዚህ ከተማዎች በጣም ተቀዛቅነው ነበር። አሁን የባቡሩ መስመር ተመልሶ ሊመጣ ነው። ኦልሬዲ አልቋል ተዘርግቶ ኤሌክትሪክ ብቻ ነው የቀረን ያሉት እና አሁን በዲዝል መሄድ እንችላለን ከፈለግን ያሉት
ነው ወንዚ ይሄዳሉ
መሄድ እንችላለን ነው ያሉት። ጥቅምት ላይ ግን በቃ ዋናውን ስራ እንጀምራለን ያሉት የኤሌክትሪኩን ራሱ እና እንግዲህ እነዚህ ከተማዎች መልሶ የኢኮኖሚ እንቅስቃሴያቸው ተነሳ ማለት ነው። ከዚህ በተጨማሪ ከዚህ በፊት የድሬዳዋ ከተማ አካባቢ ያለውን የኢኮኖሚ እንቅስቃሴ ሲያው ጥሩ የኢኮኖሚ እንቅስቃሴ ፎቅ ያለ እንዲሆን ሰው ገንዘብ ቢያገኝም በአብዛኛው ግን ወደ ህጋዊ ንግድ ላይ የተመሰረተ ሳይሆን የኮንትሮባንድ ንግድ ነበር። አሁን ግን አንደኛ ባቡሩ በጣም ፈጣን ነው። ከበፊቱም በጣም ከፍተኛ እቃ የሚጭን ነው። አንደኛው ባቡር እስኪመጣ ድረስ ጣቢያ ላይ የሚጠብቅ አይደለም። አሁን ባለ ሁለት መስመር ነው እና ድሬዳዋ ራሷ የባቡሩ የሚያጋግዘው እቃ ወደብ ነው የምትሆነው፣ ደረቅ ወደብ ነው የምትሆነው እና የኢንዱስትሪ መንደር የኢንዱስትሪ ፓርኮች እዚህ አዲስ አበባ ላይ ለሚያካባቢ በቢሊየን የሚቆጠር ገንዘብ የሚገነቡት አይነት እዛም ይገነባል እና ድሬዳዋ ወደ ትልቅ የኢንዱስትሪ ከተማ ነች። በፊት የንግድ ከተማ ነበረች። ኦፍኮርስ ኢንዱስትሪ ማላት ግን መሆን ያለባትን ያህል የኢንዱስትሪ ከተማ አብዛኛው ሰው በኮንትሮባንድ ንግድ የከበረበት ነበር። አሁን ግን ወደ ህጋዊው ንግድ ሄዳ ኢኮኖሚያ የሚንቀሳቀስበትን የስራ እድል የሚፈጠርበት ሁኔታ ከወዲሁ እየተመቻቸ ነው። ሌሎቹም በዛው ላይ ያሉ ከተሞች በዛው መጠን ያድጋሉ እስከ የት ድረስ ማለት ነው። አሁን ደግሞ አዲስ የተፈጠረው ባቡሩ ያገናኘው ሰበታ አለ። ሰበታ ራሱ በጣም ትልቅ የኢኮኖሚ እንቅስቃሴ የሚካሄድበት ወደብ የመሆን ያህልን ትልቅ ሊሆን ነው። በሰበታ ወደ ጫፍ ወደ ጅማ መንገድ መውጫው ላይ የሚባል አካባቢ ነው። እንግዲህ እሱ ራሱ ፖርት ነው ማለት ነው። እዛ አካባቢ አሁን ብዙ ሰዎች ወደዛ አካባቢ ሄደው የንግድና ሌሎች አገልግሎቶችን ወደ መስጠት ስራ ለመሰማራት እየተንቀሳቀሱ ነው የሚገኘው እና ይሄንን ይመስላል። እንግዲህ ከሁሉም በላይ ደግሞ ኢትዮጵያ እንደድሮ አይደለም። አሁን ከውጪ ወደ ሀገር ውስጥ የምታስገባቸው ምርቶች በጣም ብዙ ናቸው። ወደብ ላይ እንደምንሰማው ትልቅ ችግር ነው ያለው። ጅቡቲ ወደብ ላይ
በጣም
ብዙ እቃዎች ይከማቻሉ። በመኪና ስታጓጉዝ ደግሞ በጣም ኤክስፔንሲቭ ነው እና አሁን ባለው አካሄድ አልቻልነውም እና ለኢኮኖሚውን የሚያንቅበት ደረጃ ወደ መድረስ ነበር ሄዶ። አሁን ግን ኢኮኖሚውን ይሄ የትራንስፖርቱ ችግር ኢኮኖሚውን የማያንቀው እና ልክ ሊደግ በሚልበት መልኩ እንዲያድግ የሚያደርግ የመሰረተ ልማት ጭምር ነው እና እነዚህ ሁሉ ተዳምረው ነው እንግዲህ ቅድም ያልከኝም መካከለኛ ገቢ ይገባል ነው የሚለውን ነገር የሚታይ እየሆነ የመጣው እና አሁን ይሄኛውን 2700 ምናምን ሰርተን አየ ነው በሁለት ዓመት ተኩል ውስጥ። ስለዚህ አሁን በዚህኛው የእድገትና ትራንስፎርሜሽን ይሰራሉ የተባሉት ወደ 2500 የሚሆን ነው። እሱም ከዚህ እስከ በደሌ ድረስ ወደ ኢልባቡር የሚሄደው በእንትን በኩል አድርጎ በወልዲያ በኩል ወደ ትግራይ የሚሄደው እነዚህንም በዚሁ በሁለት ዓመትና በሶስት ዓመት ውስጥ ልንሰራቸው እንደምንችል እርግጠኞች ነን። አሁን እንትን አይደለም እንደው ይቻላል ሊሆን የምንለው ነገር አለ። ይቻላል የሚባል ደረጃ ላይ ደርሰናል እና እነዚህን ሁሉ ስታያቸው በተለይ ያው መድረሻችን የህዝቡ ኑሮ መለወጥ አይደል? የህዝቡ ኑሮ መለወጫ ምልክቱ ደግሞ ሁሉንም አብዛኛውን
እሺ ሰዓታችን
67% መካከለኛ ገቢ ማድረስ ላይ ነው እንደሚቻል አይተነዋል ማለት ነው።
እሺ በጣም ነው የማመሰግነው አሸናፊ። እንግዲህ የሚቀጥለው ሳምንት ደግሞ ስለ ምርጫውም በአንድ የረሳነው ነገር አለ እሱንን ወያይበታል። ለማንኛውም አመሰግናለሁ። አድማጮች የምታዳምጡት ኢትዮጵያ ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን እዚህ ላይ ተጠናቀቀ። በሚቀጥለው ሳምንት እስከምንገናኝ ድረስ ሰላም፣ ፍቅር፣ ደስታ ለሁላችንም ለሀገራችንም። ደህና ሁኑ።
ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም